በኬንያ እየተካሄዱ ያሉ የወጣቶች ተቃውሞ ቀጠናዊ አንድምታ በኬንያ የሀገሪቱ መንግስት ያወጣውን የታክስ ግብ ተከትሎ ባለፈው ሳምንት በናይሮቢ ተጀምሮ በመላ ሀገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጭተው የሰው ህይወት እስከ ማለፍ ደርሷል። በአገሪቱ እንደዚህ አይነት ተቃውሞዎች የተለመዱ መሆናቸውን መጨረሻ ላይ በመክክር እንደሚፈቱ የሚናገሩት የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ሁኔታው ከቁጥጥር ውጪ የሚሆን ከሆነ ግን መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋት የሚፈጥር ነው ይላሉ። ኑራቸውን በናይሮቢ ያደረጉት ኢትዮጵያዊ አቶ ገመቺሳ በፍቃዱ በበኩላቸው አሁን ሁኔታው የተረጋጋ መምጣቱን ገልጸው ትላንት አይሎ በተካሄደው ተቃውሞ በኢትዮጵያውያን ላይ የደረሰ ጉዳት ስለመኖሩም እንዳልሰሙ ተናግረዋል። አስማማው አየነው ለዲሞክራሲ በተግባር ጥንቅራችን ተከታዩን አዘጋጅቷል።
የኬንያ መንግስት ሀገሪቱ ያለባትን ግዙፍ ዓለም አቀፍ ዕዳ ወለድ ክፍያ ለመቀጠል ያስፈልገኛል በሚል ረቂቅ የታክስ ጭማሪ ሕግ በመቃወም ከቅርብ ቀናት ወዲህ በወጣቶች የሚመራ የማህበራዊ ሚዲያ እንቅስቃሴ እየጨመረ መጥቷል። ይህን ተከትሎም ባለፈው ሳምንት በናይሮቢ ተጀምሮ በመላ ሀገሪቱ በተስፋፋው የተቃውሞ ሰልፎች ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት እስከ ማለፍ ደርሷል። ላለፉት 20 ዓመታት ኑሯቸውን በኬንያ ናይሮቢ ያደረጉት ኢትዮጵያዊው አቶ ገመቺሳ በፍቃዱ ትላንት ማክሰኞ የነበረው ተቃውሞ በሰውና በንብረት ላይ ጉዳት እስከማድረስ የዘለቀ እንደነበረ ይናገራሉ።
ትላንትና የነበረው ሰላማዊ ሰልፍ ወደ ማምሻው አምን ከሰዓት በኋላ ቫዮለንት ሆኗል። ማለት ፓርላማው ካጸደቀ የ2024 ፋይናንስ ቢል የተባለውን ፓርላማው ካጸደቀ በኋላ ነው ችግሩ የተባባሰው። ከዛ በኋላ ነው ፓርላማ ውስጥ ገብቶ ወጣቶቹ ፕሮቴስት ሲያደርጉ የነበረው። ወጣቶች በአብዛኛው ፓርላማ እንደገቡና ሌላም በከተማ ውስጥ ያለውን ሱፐር ማርኬቶችን ይሁን አንዳንድ የመንግስት ቦታዎችን የመንግስት ኦፊሶችን የማቃጠል ሁኔታ ስናይ ነበረ ስንሰማ ነበረ። እንግዲህ ያው ወደ ማምሻው ወደ ከሰዓት በኋላ ማለት ነው በጣም የተባባሰው። ብዙ ሰው እንደተጎዳ ነው ስነገር የነበረው። እስካሁን የሞተው ሰው ከ10 በላይ እንደሆነ ነው እየተነገረ ያለው።
ሰልፉን ተከትሎ የኬንያው ፕሬዚዳንት ዊሊያም ሩቶ የታክስ ጭማሪን በመቃወም በአገር አቀፍ ደረጃ ሰላማዊ ሰልፍ ካደረጉ በሺዎች ከሚቆጠሩ ወጣት ተቃዋሚዎች ጋር ለመነጋገር ዝግጁ መሆናቸውን በቃል አቀባያቸው በኩል ባለፈው እሁድ አስታውቀዋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያናገራቸው የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ኬንያ ከሌሎች የቀጠናው ሀገራት በተሻለ ሀሳብን የመግለጽ ነጻነት የምትሰጥ ሀገር ናት ይላሉ። ይሁንና ሰልፎች መጨረሻ ላይ በግጭት የመጠናቀቅ ሁኔታም በአገሪቱ ፖለቲካዊ ባህል እየሆነ መጥቷል የሚሉት ዶክተር በለጠም የአሁኑ ተቃውሞም ከኢኮኖሚያዊ ጉዳዮች ባለፈ የፕሬዚዳንት ሩቶ ቅቡልነት ላይ ከሚነሱ ጥያቄዎች ጋርም የተያዘ እንደሆነም ይገልጻሉ።
ፕሬዚዳንት ሩቶ ስልጣን ላይ ከወጡበት ጊዜ ጀምሮ ዋነኛው ትኩረታቸው ያደረጉት በቀጠናው በዓለም አቀፍ ደረጃ ያላቸውን ተሰሚነት ማቁልነት፣ ኬንያን ከምዕራቡ ዓለም ጋር ሙሉ በሙሉ ማወዳጀት እንደሆነ ይታወቃል። በዚህም ብዙ እርምጃዎች ተጉዘዋል። ግን አገር ውስጥ ያላቸው ተቀባይነት ተሰሚነት ከውጭ እንዳለው የዲፕሎማሲ እንቅስቃሴ የተሳካ ነው ወይም የተዋጣለት ነው ብለን መናገር አንችልም። ተደጋጋሚ እንደተስተዋለው የውስጥ ቅቡልነታቸው ሌጂትመሲ የምንለው በአመዛኙ ገና ያልተሳካ ያልተሟላ ያለ እሳቸው ከውጭ እንዳገኙት አይነት ደረጃ ላይ መድረስ ያልቻለ ነው እና ሰፋ ተደርጎ ሲመለከት አብዛኛው ማህበረሰብ ከዚህ ቀደምም ከምርጫ ጋር በተገናኘ በተቀናቃኛቸው በራይላ ኦዲንጋ መሪነት እንደዚሁ ተቃውሞ ሲደረግባቸው ነበር። አሁን ደግሞ በታክስ ጉዳዮች ላይ ተቃውሞ እየመጣ ነው እና ድንገት ይህንን ነገር በሌላ መልኩ ማየት ከተቻለ ማለት የሚችለው እንቅስቃሴው የውስጥ ተቀባይነታቸውን ገና ያለመረጋገጣቸው ምልክት ነው። ለምርጫም ይሁን ለታክስ ጉዳይ ህዝቡ አደባባይ መውጣቱ የዛ መገለጫ እንጂ ዋነኛው ምክንያት ብቻ እንዳልሆነ ማሰቡ የተሻለ ይሆናል።
የኢትዮጵያ ጎረቤትና የረዥም ዓመታት ወዳጅነት ባላት ኬንያ በርካታ ኢትዮጵያውያን ይኖራሉ። በሀገሪቱ እየሆነ ያለው ነገር እንደሚያስጨንቃቸው የሚናገሩት በናይሮቢ የሚኖሩት አቶ ገመቺሳ እስካሁን ግን በኢትዮጵያ ላይ የደረሰ ጉዳት እንዳልሰሙ ይናገራሉ።
ትናንትና የሆነው ነገር ለእኛም ስጋት ነው፣ ለሀገሪቷም ስጋት ነው። ብዙ ኢትዮጵያኖች በሀገሪቷ እንደሚኖሩ ይታወቃል፣ ጎረቤት ሀገር ስለሆነች። ነገር ግን እኔ እስካሁን በኢትዮጵያኖች ላይ የደረሰን ጉዳት አልሰማሁም። የነበረውም ጉዳት ከተማ ውስጥ ዳውንታውን ስለነበረ ብዙ ኢትዮጵያኖች እዛ አካባቢ አይኖሩ። ትንሽ ስጋት ያለው ናይሮቢ አጀሰንት ወደ ሆነችው ኪያምቡ አካባቢ ቶክስ እንደነበረ ማታ ይነገራል። እዛ አካባቢ ደግሞ ብዙ ሰው ሰዎች የኛ ሰዎች ይኖራሉ ግን የሰማነው ነገር የለም ስካውን የተጎዳ ኢትዮጵያዊ እንደሌለ ነው ባቀው ምናልባት እንግዲህ ውሎ አድሮ የሚመጣው ነገር አናውቅም ግን እስከዛም የሚያሰጋ አይደለም ትላንትና የነበረው ችግር በአብዛኛው መሀከለኛ ከተማ ስለነበረ
ዋና ከተማዋ ናይሮቢ ባለፈ በደቡብ ምስራቅ ወደብ ከተማይቱ ሞምባሳ እና በምዕራባዊቱ የኪስሙ ከተማም ረቂቅ የፋይናንስ ህጉን በመቃወም ሰልፎች መካሄዳቸው ታውቋል። ከዚህ በፊት ሲደረጉ እንደነበሩ ሰልፎች ይህን መጨረሻ ላይ በመከክር ይፈታል ብለው እንደሚያምኑ የሚናገሩት ዶክተር በለጠ ነገር ግን ሁኔታው ከቁጥጥር ውጪ የሚሆን ከሆነ መረጋጋት በተሳነው የአፍሪካ ቀንድ ላይ ሌላ ስጋትን የሚፈጥር ነው ይላሉ።
በተደጋጋሚ ኬንያ ውስጥ እንዳየነው ይሄ ጉዳይ በድርድር መፍትሄ ያገኛል ተብሎ ይታሰባል። ስለዚህም የአጭር ጊዜ እንቅስቃሴ የመሆን እድል ይኖረዋል በአንድ በኩል ሲታይ። ይሄ ካልሆነና ልክ ከዚህ ቀደም የዛሬ 5 ዓመት ከዛም በፊት ኢትዮጵያ ውስጥም ሱዳን ውስጥም እንዳየነው ወደ ሌላ ኢራፕሽንና ግርግር የሚያመራ ከሆነ በቀጠናው ብቸኛ ሰላማዊ የተረጋጋች ሀገር ናት የምንላትን የሌሎቹ ዕጣ ፈንታ ሊገጥማት የመቻል እድሉ ሰፊ ነው የሚሆነው። እንግዲህ ይሄ ከሆነ ይበልጥ በሌሎችም የቀጠናው ሀገራት ላይ ተጽዕኖ እንዳሳድር በቀጠናው ላይ ያለውን የኢኮኖሚ የፖለቲካ መረጋጋት ወደ ባሰ አቅጣጫ የሚመራ የመሆን እድሉ ሰፊ ነው። በደንብ እንደምናውቀው ኬንያ የኢስት አፍሪካ ኮሚኒቲን በስፋት እያንቀሳቀሰች ትገኛለች። እንደዚሁም ከምዕራቡ ዓለም ጋር ባላት ግብር የቀጠናው የሰላምና የደህንነት የኢኮኖሚ ማዕከል ወደ መሆን የተሸጋገረች ነበር። አሁንም ያተብሎ ይታሰባል። ያንን ወደኋላ የሚቀለብስ እንቅስቃሴ ኬንያ ውስጥ መደረግ ከጀመረ ግን ይሄ በቀጠናዊ ሰላምና ደህንነት ጉዳዮች ላይ በኢኮኖሚ ጉዳዮች ላይ ሌላ አሉታዊ የሆነ ድምታ ይኖራል ተብሎ ይታሰባል እና በትኩረት መከታተል ያስፈልጋል።
የታክስ ህጉን ያጸደቁት የኬንያ ህግ አውጪዎችም ቀደም ሲል በረቂቅ ህጉ ተካቶ የነበሩ በዳቦ በተሽከርካሪዎች ባለቤትነትና በግብይት ልውውጥ ላይ ሊጣሉ የታቀዱ አንዳንድ የቀረጥ ጭማሪዎችን ሰርዘዋል። በዛሬው ዕለት ደግሞ ፕሬዚዳንት ዊሊያም ሩቶ የታክስ ህጉን እንደማይፈርሙና የወጣቶችን ተቃውሞ መቀበላቸው ማሳወቃቸው የተናገሩት አቶ ገምችሳ በፍቃዱ ይህም ሁኔታ ወጣቶቹ ለነገ የጠሩትን ተቃውሞ እንደሚያስቀርና ሰላማዊ ሁኔታ እንደሚፈጥር ታምኖበታል ይላሉ።
የሚያረጋጋ ነገር ከፕሬዚዳንቱ ተሰምቷል። የሀገሪቷ ፕሬዚዳንት መግለጫ ሲሰጡ ነበር ከስቴት ሀውስና አላጸድቀውም ኮንሲደር ያለው ብሎ የማረጋጋት መልእክት መግለጫ ዛሬ ከትንሽ ሰዓት በፊት ነው የሰጠው። አክቹአሊ ይሄንን ስለሰማን ደግሞ መረጋጋት ስሜት እየተሰማን ነው። እንግዲህ አገሪቷም ከአሁን በኋላ ከስጋቱ ታርፋለች ብዬ አስባለሁ።
ይህ የፕሬዚዳንቱ ውሳኔ ፖለቲካዊ ብሰትን የሚያሳይ ነው የሚሉት የአፍሪካ ቀንድና መካከለኛ ምስራቅ ጉዳዮች ከፍተኛ ተመራማሪው ዶክተር በለጠ በላቸው ለቀጠናው ሀገራትን ምሳሌ የሚሆን ይላሉ።
ይሄ በኬንያ ፖለቲካ ውስጥ ባህል እየሆነ መጥቷል። ሪሊ የፐብሊክ ፕሬዥሩ እየጠነከረ ሲመጣ ኮምፕሮማይዝ የማድረግ ልምድ በተደጋጋሚ ተስተውሏል። አሁንም የህዝቡ ተቃውሞ እያየለ ሲመጣ ተመሳሳይ የሆነ በመንግስት በኩል እርምጃ። ይሄ በአንድ በኩል በቀጠናው የማይስተዋለው የኬንያ ጉዳዮችን የህዝብ ፍላጎትን አድረስ የማድረግ ዝግጁነትን ያመላክታል። ይሄ እንደ ብስለትም ጭምር ይወሰዳል። አንዳንድ ጊዜ ከህዝብ ጥያቄ ከህዝብ ፍላጎት ያፈነገጡ ውሳኔዎችን ሁሉ መቀየር አግባብ እንደሆነ ጥሩ ትምህርት ይሰጣል ተብሎ ይታሰባል። ኬንያ ለዚህ ጥሩ ምሳሌ ትሆናለች። ይሄ ማለት ግን የኬንያ ችግር ተፈቷል ማለትም አይደለም። ከዚህ ቀደም ያለው የተባባን ነው። ፕሬዚደንቱ አሁንም የውስጥ ጉዳይ ላይ ያላቸው የተሰሚነት የሌጂቲመሲ ጥያቄ ጉልህ ችግራቸው እንደሆነ ዋነኛው አመላካሽ ነው እና ድንገትም ውሳኔውን ሊቀለብሱ የተዘጋጁበት ምክንያታቸው ይሄንን ቅቡልነት አልፈውት ሊሄዱ እንደማይችሉ ለማሳየትም ጭምር እንደሆነ መረዳት ያስፈልጋል እና የፖለቲካ ውሳኔም ጭምር ሊሆን እንደሚችል ማሰቡ ይበጃል።
በኬንያ የሚፈጠር ሁኔታ በቀጠናው ሀገራት ላይ የሚኖረው ተጽዕኖ ከፍተኛ ስለመሆኑ የሚገልጹት ዶክተር በለጠ የኢትዮጵያ መንግስትም ይህንን ጉዳይ በአትኩሮት ይከታተሏል ተብሎ እንደሚጠበቅ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።